ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሰኔ 11 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 42 ሚሊየን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት በተቻለ መጠን የአምላክን መንግሥት ደስታ ለመግለጽ እንጣር ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ጠንካራ በሆነ በእግዚአብሔር ኃይል መተማመናችንን ልንቀጥል ይገባል ማለታቸው መገለጹን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በአሁኑ ወቅት በእርስ በርስ ጦርነት እየተጎሳቆለች ለምትገኘው የመን ጸሎት ማድረግ ያስፈልጋል ማለታቸው መገለጹን፣ በመጨረሻም ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው ዓመት በጥቅምት 9 2011 ዓ.ም ለሁለተኛ ጊዜ ለሚከበረው ዓለም አቀፍ የድሆች ቀን ዝግጅት ይሆን ዘንድ በሰኔ 6 2010 ዓ.ም ያስተላለፉትን መልእክት ክፍል 3 እናስደምጣቸዋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ጠንካራ በሆነ በእግዚአብሔር ኃይል መተማመናችንን ልንቀጥል ይገባል ማለታቸው ተገለጸ። ቅዱስነታቸው ይህንን የተናገሩት በትላንትናው ዕለት ማለትም በሰኔ 10 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ በላቲን ሥርዓት አምልኮ አቆጣጠር ደንብ መሠረት ከማርቆስ ወንጌል ከምዕራፍ 4 ከቁጥር 26 እስከ 34 ላይ ተወስዶ በተነበበው በአዳጊው ዘርና በሰናፍጭ ዘር ምሳሌ ላይ ትኩረቱን ባደረገው አስተንትኗቸው እንደ ነበረ ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በሰኔ 10 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና አገር ጎብኚዎች ያደረጉትን አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Nell'odierna pagina evangelica, Gesù parla alle folle del regno di Dio e dei dinamismi della sua crescita.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ በተነበበልን ቅዱስ ወንጌል ውስጥ የማርቆስ ወንጌል ምዕራፍ 4 ከቁጥር 26 እስከ 34 ማለታቸው ነው። ኢየሱስ ስለ እግዚአብሔር መንግስትና የእድገቱን ጥንካሬ በተመለከተ ሁለት አጫጭር ምሳሌዎችን በመጠቀም ለሕዝቡ ይናገራል። በመጀመሪያው ምሳሌ ላይ በማርቆስ ወንጌል በምዕራፍ 4 ከቁጥር 26 እስከ 29 በተጠቀሰው ላይ ማለታቸው ነው። በመጀመሪያው ምሳሌ ላይ የእግዚአብሔርን መንግስት ከአንድ ምስጢራዊ በሆነ መልኩ ከመታደግ ዘር ጋር በማነጻጸር አንድ ሰው መሬት ላይ ዘር ይዘራል። ዘሪው ምንም ሳይያውቅ ያ ዘር በቅሎ ያድጋል። በመጀመሪያ ቡቃያ ቀጥሎ ዘለላ፣ ከዚያም በዘለላው ላይ የጎመራ ፍሬ ታስገኛለች በማለት ይጀምራል። ይህ ምሳሌ የሚያስተላልፍልን መልእክት የሚሆነው ኢየሱስ በስብከቱና በተግባሩ አማካይነት ያወጀው የእግዚአብሔር መንግስት ልክ እንደ ዘር በዓለም ውስጥ በመዘዋወር በርሱ ኃይል እንደምትበቅልና እንደሚያድግ በሰውኛ አመለካከት ሊገለጽ በማይችል መልኩ በራሱ እንደሚበቅል የሚያመለክት መልእክት ያስተላልፍልናል። በታሪክ ውስጥ የእድገቱና የእድገቱ ሂደት በሰው ሥራ ላይ ብዙ የሚመረኮስ ሳይሆን ነገር ግን በተቃራኒው በእግዚአብሔር ኃይልና መልካምነቱ ላይ ብቻ የተመረኮዘ እንደሆነ ይገልጻል። በእግዚአብሔር ሕዝብ ውስጥ ክርስቲያናዊ ሕይወትን የሚመራ የመንፈስ ቅዱስ ኃይል መሆኑንም ያመለክታል። አንዳንድ ጊዜ በዚህ ታሪክ ውስጥ የተጠቀሱት ተግዳሮቶችና ተዋናይ ሰማያዊ አባታችን ለልጆቹ ሁሉ ያለውን የወንድማማችነት የፍትህና የሰላም እቅድ በተቃራኒ አቅጣጫ በመሄድ ይመስላል። ነገር ግን እኛ በእነዚያ ጊዜያት ለመፈተን ተስፋ ማድረግንና በመጠባበቅ ላይ እንድንቆይ ተጠርተናል። በርግጥ ልክ እንደ ትላንቱ ዛሬም የእግዚአብሔር መንግስት በዓለም ውስጥ ምስጢራዊ በሆነ መልኩ እያደገች በሚያስደንቅ መልኩ ትንሽ በመትመስል ዘር ውስጥ በተደበቀ ኃይል አማካይነት ድል እየተቀናጀች ትገኛለች። አንዳንድ ጊዜ በግል ተግዳሮቶችና በማህበራዊ ጥፋቶች ምክንያት ተስፋችን የሚጨልም ቢመስልም ነገር ግን ኃይለኛ በሆነው የእግዚአብሔር ተግባር ላይ እምነት ሊኖረን ይገባል። በዚህ ምክንያት በጨለማና በችግሮች ውስጥ በመንገባባቸው ወቅቶች ሁሉ እኛ መርበትበት አይኖርብንም። በእግዚአብሔር በመተማመን በርሱ ላይ ጸንተን ልንኖር ይገባል። ሁልጊዜ በሚያድነው በእግዚአብሔር ተስፋ መተማመን ይኖርብናል። ይህንን ሁልጊዜ አስታውሱ፣ እግዚአብሔር ሁሌም ያድናል፣ እርሱ አዳኝ ነውና። በሁለተኛ ምሳሌ በማርቆስ ወንጌል በምዕራፍ 4 ከቁጥር 30 እስከ 32 ላይ የተጠቀሰው ማለታቸው ነው። በሁለተኛው ምሳሌ ላይ ኢየሱስ የእግዚአብሔርን መንግስት ከአንድ የሰናፍጭ ዘር ጋር በማነጻጸር ሲያቀርብ እናገኛለን። በምድር ላይ ከሚዘራው ዘር ሁሉ እጅግ ያነሰችውን የሰናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን ያልተጠበቀ አስገራሚ እድገት እንደምታሳይ ይናገራል። ለኛ በዚህ የእግዚአብሔር አስተሳሰብ ውስጥ መግባት ወይም ይህንን መረዳት በጣም ቀላል የሆነ ነገርና በሕይወታችን ውስጥ ይህንን እውነት መቀበል በጣም ቀላል የሆነ ነገር አይደለም። ነገር ግን ዛሬ የእኛን እቅዶች፣ ስሌቶች፣ ትንበያዎቻችንን የማሸነፍ የእምነት አቋም እንዲኖረን ጌታ ያበረታታናል። እግዚአብሔር ሁሌም ያልታሰበ ነገር የሚያደርግ አምላክ ነው። ጌታ ሁሌም ያስገርመናል። በግለሰብና በማኅበረሰብ ደረጃ ለእግዚአብሔር የርህራ የቅዶች በይበልጥ ራሳችንን እንድንከፍት የቀረበልን ግብዣ ነው። በማህበረሰባችን ውስጥ ለሚገኙ ደካማ ለሆኑ ሰዎች ጥንቃቄ ማድረግ እንደሚገባንና ጌታ ለእኛ ባሳየው በጎነት እንደ ታላቅ አጋጣሚ በመጠቀም በእርሱ ፍቅር መስተንግዶና በሁሉም የምህረት ተግባራት ተነሳሽነት ውስጥ ተሳታፊ እንድንሆን ይፈልጋል። የቤተ ክርስቲያን ተልእኮ እውነተኛነት የሚረጋገጠው ስኬታማ በመሆኗ ላይ ተመስርቶ ወይም አስደሳች የሆነ ውጤት በማስመዝገቧ ላይ የተመሠረተ ሳይሆን ነገር ግን በታላቅ ብርታት በእግዚአብሔር በመተማመንና በእርሱ በመታቀፍ ወደፊት በመጓዝ ላይ የተመሠረተ ነው። ኢየሱስን በመመስከርና በመንፈስ ቅዱስ ኃይል ወደፊት መጓዝ የእርሱ ትንሽና ደካማ መሣሪያ መሆናችንን ከግንዛቤ በማስገባት ራሳችን በእግዚአብሔር እጅ ውስጥ በማድረግና በእርሱ ጸጋ በመተማመን ታላላቅ የሚባሉ ተግባራትን በመፈጸም የእርሱ መንግሥት መገለጫ የሆኑትን ፍትሕ፣ ሰላም እና በመንፈስ ቅዱስ አማካይነት የሚገኘውን ደስታ ለማስተላለፍ እንችላለን። እመቤታችን ቅድስት ድንግል ማርያም ትሑትና ጠንቃቆች በመሆን ከእምነታችን ጋር በመተጋገዝ የእግዚአብሔር መንግሥት በልባችንና በታሪክ ውስጥ እንድታድግ በምናደርገው ጥረት ውስጥ እመቤታችን በአማላጅነቷ ሁላችንንም ትርዳን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ በተነበበው ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሰኔ 11 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮ ቀደም ሲል ያስደመጥናችሁን በዕለቱ በተነበበው ቅዱስ ወንጌል ላይ መሠረቱን ያደረገ አስተንትኖ ካደረጉ በኋላ በካቶሊክ ቤተ ክርስቲያን ምዕመናን ዘንድ ለመቤታችን ለቅድስት ድንግል ማርያም ከሚቀርቡ የመማፀኛ ጸሎቶች ውስጥ አንዱ የሆነውን ጥንታዊ መሠረት የያዘና የጌታችን የኢየሱስ ክርስቶስ ሰው መሆኑን በማስታወስ የሚደገመው የእግዚአብሔር መልአክ ማርያምን እንዳበሰራትና ጌታችን ኢየሱስ ክርስቶስ ሰው ስለ መሆኑ በሚዘክረው የገብርኤል ብስራት ጸሎት ከምዕመናን ጋር በመቀባበል ከደገሙ በኋላ ለዓለም ባስተላለፉት ሳምንታዊ መልእክታቸው ቅዱስነታቸው እንደገለጹት በአሁኑ ወቅት በየመን በአዲስ መልክ በተቀሰቀሰው ግጭትና ጦርነት ምክንያት በጣም ብዙ የሚባሉ ሰዎች በከፍተኛ ስቃይ ውስጥ እንደሚገኙ ያስታወሱት ቅዱስነታቸው የዓለም አቀፍ ማኅበረሰብ ይህንን ግጭት ለማስወገድ በጠረጴዛ ዙሪያ ውይይት እንዲደረግ ሁኔታዎችን እንዲያመቻችም ቅዱስነታቸው ጥሪ አድርገዋል። ከጦርነት ተጠቃሚ የሚሆን ማንም ሰው እንደሌለ በማውሳት መልእክታቸውን የቀጠሉት ቅዱስነታቸው ይህ ከጊዜ ወደ ጊዜ እየተባባሰ ያለው የሰው ልጆች ስቃይ ይቀረፍ ዘንድ ባለድርሻ አካላት የበኩላቸውን ጥረት ማድረግ እንደሚጠበቅባቸው ጥሪ ያቀረቡ ሲሆን ሁላችንም በየመን ሰላም ይሰፍን ዘንድ እመቤታችን ቅድስት ድንግል ማርያም በአማላጅነቷ እንድትረዳን ልንጸልይ ይገባል ካሉ በኋላ መልእክታቸውን አጠቃለዋል። ክብራንና ክብራት አድማጮቻችን በማስከተል ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው ዓመት በጥቅምት 9/2011 ዓ ም ለሁለተኛ ጊዜ ለሚከበረው ዓለም አቀፍ የድሆች ቀን ዝግጅት ይሆን ዘንድ በሰኔ 6/2010 ዓ ም ይህ ችግረኛ ጮኸ እግዚአብሔርም ሰማው መዝሙር 34 ቁጥር 7 ላይ በሚል አርዕስት ይፋ ያደረጉትን መልእክት ክፍል 3 በመቀጠል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው ዓመት በጥቅምት 9/2011 ዓ ም ለሁለተኛ ጊዜ ለሚከበረው ዓለም አቀፍ የድሆች ቀን ዝግጅት ይሆን ዘንድ በሰኔ 6/2010 ዓ ም መልእክት አስተላልፈዋል። እንደሚታወቀው በዓለም አቀፍ ደረጃ የድሆች ቀን እንዲከበር ለመጀመሪያ ጊዜ የወሰኑት ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደሆኑ የሚታወቅ ሲሆን የመጀመሪያው ዓለም አቀፍ የድሆች ቀን በጥቅምት 8/2010 ዓ ም በቃላት ሳይሆን በተግባር እንውደድ በሚል መሪ ቃል ተከብሮ ማለፉ የሚታወቅ ሲሆን ይህ መሪ ቃል የተወሰደው ልጆች ሆይ በተግባርና በእውነት እንጂ በቃላትና በአንደበት ብቻ አንውደድ ከሚለው ከአንደኛው ዮሐንስ ከምዕራፍ 3 ቁጥር 18 ላይ ከተጠቀሰው መልእክት መወሰዱን መዘገባችን የሚታወስ ሲሆን ይህ ዓለም አቀፍ አንደኛው የድሆች ቀን ቫቲካንን ጨምሮ በተለያዩ የዓለማችን ክፍሎች በሚገኙ አብያተ ክርስቲያናት ተከብሮ ማለፉን መዘገባችንም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው ዓመት በጥቅምት 9/2011 ዓ ም ለሁለተኛ ጊዜ ለሚከበረው ዓለም አቀፍ የድሆች ቀን ዝግጅት ይሆን ዘንድ በሰኔ 6/2010 ዓ ም መልእክት ማስተላለፋቸውን ቀደም ሲል መዘገባችን ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው ጥቅምት 9/2011 ዓ ም ለሚከበረው ለሁለተኛው ዓለም አቀፍ ድሆች ቀን የመረጡት መሪ ቃል ይህ ችግረኛ ጮኸ እግዚአብሔርም ሰማው መዝሙር 34 ቁጥር 7 ላይ የተጠቀሰው ሲሆን በዚህ መዝሙር 34 ውስጥ የድሆችን አቋምና ከእግዚአብሔር ጋር ያለውን ግንኙነት ለማመላከት በማሰብ ሶስት ግሶችን እንደሚጠቀም ቅዱስነታቸው በመልእክታቸው መግለጻቸውን ቀደም ባሉ ጊዜያት መግለጻችንም ይታወሳል። ከዚህ ቀደም በነበረው ዝግጅት የመጀመሪያዎቹን ሁለቱን ግሶች ማለትም ጮኸ የሚለውንና መልስ ሰጠ የሚሉትን ቃላት በመልእክቱ በአንቀጽ 2 እና አንቀጽ 3 ላይ ተጠቀሱትን መመልከታችን የሚታወስ ሲሆን በዛሬው ዕለት በክፍል 3 ዝግጅታችን ደግሞ በአንቀጽ 4 ላይ ተጠቀሰውን ነጻ ለማውጣት የሚለውን ሶስተኛውን ግስ እንመለከታለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ችግረኛ ጮኸ እግዚአብሔርም ሰማው አንቀጽ 4 ሶስተኛው ቃል ነጻ ማውጣት የሚለው ነው። በመጽሐፍ ቅዱስ ውስጥ የተጠቀሱ ድሆች እግዚአብሔር ክብራቸውን እንደሚመልስላቸውና እንደሚቀበላቸው እርግጠኞች ነበሩ። ድህነት በራሱ ጊዜ የመጣ ነገር ብቻ ሳይሆን ራስ ወዳድነት፣ በኩራት፣ በስግብግብነትና ፍትህ በመጓደል የተነሳ የሚፈጠር ነገር ነው። እነዚህ ነገሮች ከሰው ልጅ እድሜ እኩል ያስቆጠሩ ዘመን የተሻገሩ ክፉ ነገሮች ሲሆኑ ንጹህ የሆኑ ሰዎች በእነዚህ ነገሮች ውስጥ ገብተው የሚሰቃዩ ሲሆን በዚህም የተነሳ በሰው ልጆች ህይወት ውስጥ ማህበራዊ ደረጃዎች ላይ አስደንጋጭ ውጤት አስከትለዋል። የእግዚአብሔር ነጻ የማውጣት ተግባር ለርሱ ሀዘናቸውንና ጭንቀታቸውን ለሚገልጹ ሰዎች ሁሉ የደህንነት ድርጊት ነው። የእግዚአብሔር ጣልቃ ገብነት የድህነት እስር ቤትን በር ይከፍታል። በመዝሙረ ዳዊት ውስጥ የሚገኙ ብዙ መዝሙሮች የሚተርኩትና የሚያከብሩት ይህንኑ የግል ሕይወት ውስጥ እየተንጸባረቀ የሚገኘውን የደህንነት ታሪክ ያውጃሉ፣ ያበስራሉም እንዲህም ይላሉ። እርሱ የተጨነቀውን ሰው ጭንቀት አልናቀም፣ ቸልም አላለምና ፊቱን ከእነርሱ አልሰወረም። ነገር ግን ድረስልኝ ብሎ ለጨወ ሰው እርሱ ይደርሳል። መዝሙረ ዳዊት ምዕራፍ 22 ቁጥር 24 ላይ በማለት ይዘምራሉ። የእግዚአብሔርን ፊት ማሰላሰል ማለት የእርሱን ወዳጅነት፣ የእርሱን ቅርበትና ደህንነታችን ምልክት ነው ማለት ነው። መከራዬን አይተሃልና የነፍሴንም ጭንቀት አውቀሃል። ለጠላት አሳልፈ አልሰጠኸኝም፣ ነገር ግን እግሮቼን ሰፊ ቦታ ላይ አቆመሃቸዋል። መዝሙር ምዕራፍ 31 ከቁጥር 7 እስከ 8 የድሆችን እግር በሰፊ ቦታ ላይ እንዲቆሙ ማድረግ እነርሱን ከአዳኝ ወጥመድ ማዳንና በመንገዳቸው ውስጥ ከተሰወረ ወጥመድ በመታደግ በፍጥነት ወደፊት እንዲጓዙና ሕይወትን በንጽሕና እንዲመለከቱ ማድረግ ያስችላል ማለት ነው። የእግዚአብሔር ደህንነት መልካም አቀባበል ላደረጉ ድሆች የሚያገለግል ሲሆን ጥበቃ የሚያስፈልጋቸው ሰዎች ሁሉ የእርሱን ጓደኝነት እንዲለማመዱም ያስችላቸዋል። ይህም በተጨባጭና በሚታይ መልኩ ትክክለኛ የሆነ የደህንነት መንገድ እየመጣ መሆኑን ያሳየናል። እያንዳንዱ ክርስቲያንና እያንዳንዱ ማኅበረሰብ ድሆችን ነጻ ለማውጣትና ለማብቃት እንዲሁም የመላው ማኅበረሰብ አካል እንዲሆኑ በመርዳት የእግዚአብሔር መሣሪያ እንዲሆኑ ተጠርተዋል። በተጨማሪም ለድሆች ጩኸትና ድሆችን ለመርዳት ትኩረት እንድንሰጥ ይረዳናል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ይህ ችግረኛ ጮኸ እግዚአብሔርም ሰማው በሚል አርዕስት በመጪው ጥቅምት 9 2011 ዓ ም ለሁለተኛ ጊዜ ለሚከበረው ዓለም አቀፍ የድሆች ቀን ቅድመ ዝግጅት ይደረግ ዘንድ ያስተላለፉትን መልእክት ክፍል 3 ነበር። በመጪው ዝግጅታችን ቀጣዩን እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
ሌላው ሌላውማ ልጅ አረካታ
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።